ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ህዳር 30 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍቅር ዜና ዝግጅታችን ይቀርባል። በማከታተልም በሳምንቱ ውስጥ ተላልፎ የነበሩ የፍኖተ ዴሞክራሲ ሀተታዎችን በድጋሚ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
የግጭቶች መስፋፋት የጠቅላላ አገሪቱን ሰላም እያጨለመው ነው። በወለጋ እንደቀጠለ ያለው ግጭትና መፈናቀልን ተከትሎ በተለያዩ ከተሞች የሚገኙ ተማሪዎች ግድያና መፈናቀሉን ለማስቆም አግባብ ያለው እርምጃ አለመወሰዱን በመቃወም ሰልፍ ሲያካሂዱ መሰነበታቸው የሚታወስ ነው። የሚገርመውና የሚያሳዝነው ሰልፎቹ ሲካሄዱ የከረሙት በተቀነባበረው የክልል አጥር ውስጥ መሆናቸው የቱን ያህል የዘር ፖለቲካ አገሪቱን እንደተጫናት የሚያሳይ ነው ተብሏል። የኦሮሞ ደምደማችን ነውና ጣና ከኛ የሚሉት ወትሮውንም አመጣጣቸው የፖለቲካ ተውኔት ለመጫወቻነት ነበርና አሁን ጠረናቸው አልታይ እያለ ነው ተብሏል። ከቤኒሻንጉል የተፈናቀሉት ወገኖች ከተለያዩ የሀገሪቱ አካባቢዎች በተለያዩ ምክንያቶች በአብዛኛው የዕለት ጉርስ ለፍቶና ጥሮ ለማግኘት ይሄዱ ቢሆንም ከወለጋ ሄዱ ኦሮሞዎች ቁጥር በርካታ እንደሆነ ይነገራል። በአሁኑ ወቅት በስልጣን ላይ ያለው ዘረኛ ቡድን ከመቶ ሺህ በላይ ህዝብ ተፈናቅሎ ባለበትና በመቶዎች የሚቆጠሩ በተገደሉበት የተነሳው ግጭት ፖለቲካዊ እንዳልሆነ ለማስተባበል በሽምግልና እንደሚፈታ በየጊዜው በሚሰጣቸው መግለጫዎች ውሃ የማይቀጥሩ መሆናቸው እየታየ ነው። የምዕራብና ምስራቅ ወለጋን ሰላም ለማስፈን መፍትሄው በአንድነት ቆመን ደማቸው ደማችን ነው ማለት እንደሆነ የፖለቲካ አዋቂዎች ያስረዳሉ። ገዢው ቡድን በወለጋም ይሁን በጎንደር የሰው ህይወት እያጠፉ ካሉ ግጭቶች ጀርባ የገንዘብና የስልጣን ኃይል ያላቸው የለውጥ ቀልባሾች የሚላቸው አንዳች መናፍስት እንደሆኑ በደፈናው እየገለጸ ያለው ህዝቡን እያረካዋለ መሆኑን መረዳት ተችሏል። በተለያዩ የሀገሪቱ አካባቢዎች የተከሰቱና እየተከሰቱ ያሉትን ውስጡን የሚቀሰቅሰውና የሚያራግበው ህወሓት እንደሆነ ብዙዎች በእርግጠኝነት ሲናገሩ ይደመጣል። ይህን ድርጊት መደባበቁ ወንጀሉን እየፈጸመ ከሚገኘው ህወሓት ከሚባለው አረመኔና ዘረኛ ቡድን ጋር እንደማበር ያስቆጥራልም እየተባለ መሆኑን ከተጠናቀሩ ዘገባዎች መገንዘብ ተችሏል። በሌላ በኩል እስካሁን በነቀምት በተለያዩ መጠለያዎች ተጠልለው የሚገኙ ተፈናቃዮችን የክልሉ ፕሬዝዳንት ተብየውም ሆነ ሹመኛው ጠቅላይ ሚኒስትር ቦታው ድረስ በመሄድ አለመጎብኘታቸው ከተፈናቃዮቹና ከተቆርቋሪ ወገኖች ቅሬታ እየተሰነዘረ መሆኑን ማወቅ ተችሏል።
በአዲሱ ሹም ዙሪያ የተኮለኮሉ አማካሪዎችና ደጅጠኞች እየተከሰቱ ለሚገኙ ግጭቶች ተጠያቂ መሆናቸው ተነገረ። አንዳንዶች እንደ ካሳ ከበደ የመሰሉ በደርግ የትውልድ ማጥፋት ወንጀል ቀጥተኛ ተጠያቂ የሆነና ለደርግ ውድቀትም ከአሜሪካ የስለላ ድርጅት ጋር ይሰራ እንደነበር በቅርብ የሚያውቁት ሲናገሩ ይሰማል። ይህ ሰው ያሁኑ ሽመኛ ጠቅላይ ሚኒስትር አማካሪ መሆኑ ከታወቀ የሰነበተ ሲሆን ሰውየው ውሎ አድሮ የሽመኛውን ጠቅላይ ሚኒስትር ውድቀት ሴራ መቀመሙ አይቀርም የሚል አስተያየት ሲሰጥ ይደመጣል። ከዚህ ጋር በተመሳሳይነት ደግሞ እንደ ክፍሉ ታደሰ የመሰሉ ሽመኛውን ጠቅላይ ሚኒስትር ለማማከር በተመሳሳይ ሁኔታ ብቅ ያሉ እንዳሉ እየታየመውን የሚያስረዱ እንደሚሉት እንደነዚህ የመሳሰሉ ሰዎች ለሀገር ጠንቅ የሆነ ምክር ከማቅረብና መሰሪ የሆነ አላማቸውን ለማሳካት ከመማሰን ውጪ በጎ ነገር እንደማይወጣቸው ሊታወቅ ይገባዋል እየተባለ ነው።
በኢትዮጵያ በተለያዩ ቦታዎች እየተከሰቱ ያሉ ግጭቶችና የሰላም መደፍረስ የከፍተኛ ትምህርት ተቋማትን ስራ እያደናቀፈ መሆኑ ተገለጸ። በአገሪቱ ባሉ 41 ዩኒቨርሲቲዎች ውስጥ ዘንድሮ 149 ሺህ ተማሪዎች ያሉ ሲሆን ካለፉት 6 ወራት ጀምሮ በተለያዩ የአገሪቱ ክፍሎች እየተካሄዱ ባሉ ግጭቶች ምክንያት አንዳንድ ዩኒቨርሲቲዎች ትምህርት ለማቆም የተገደዱ መሆናቸው ይታወቃል። ችግሩ ካለባቸው ዩኒቨርሲቲዎች መካከል ከጥቂት ቀናት በፊት ለተወሰኑ ቀናት ተዘግቶ የነበረው የጎንደር ዩኒቨርሲቲ አንዱ ሲሆን ያሶሳና የሚዛን ቴፒ ዩኒቨርሲቲዎችም ይገኙበታል። ባሶሳ የተወሰኑ የአማራ ተወላጅ የሆኑ ተማሪዎች መገደላቸውን በመቃወም ከህዳር 13 ቀን ጀምሮ ተዘግቶ የነበረው የጎንደር ዩኒቨርሲቲ ከጥቂት ቀናት በኋላ ቢከፈትም ውጥረቱ አሁንም እንደቀጠለ ነው። በሚዛን ቴፒ በአካባቢው በደረሰ አለመረጋጋት ምክንያት መንገድ በመዘጋቱ የተፈለገው ቁሳቁስ በወቅቱ ሊደርስ አለመቻሉ ትምህርቱን አስተጓጉሏል ተብሏል። የዩኒቨርሲቲው አንዳንድ ካምፓሶች ትምህርት የጀመሩ ቢሆንም የተማሪዎቹ ቤተሰቦች ሁኔታውን በመፍራት ልጆቻቸውን ለመላክ ፈቃደኞች አልሆኑም ተብሏል። ባሶሳም በህዳር 9 በተማሪዎች መካከል በተነሳ ግጭት ምክንያት 3 ተማሪዎች መሞታቸውና 34 መቁሰላቸውን ተከትሎ ትምህርት የተቋረጠ መሆኑ ታውቋል። በተማሪዎች ላይ ከደረሰው የህይወት መጥፋትና የአካል ጉዳት በተጨማሪ 3.4 ሚሊዮን ብር የሚገመት የትምህርት ቤቱ ንብረት የወደመ መሆኑ ተነግሯል። በአሁኑ ወቅት ወደ 8000 ተማሪዎች ያህል ቢመለሱም ገና ከግማሽ በላይ የሚሆኑት እንዳልተመለሱ የዩኒቨርሲቲው ኃላፊዎች ይገልጻሉ። በሌሎች አካባቢዎች የሚገኙ ዩኒቨርሲቲዎችም ከውጥረት ነጻ አለም ሆናቸውን ብዙዎች ይናገራሉ። በተማሪዎች መካከል የሚነሳ ግጭት በአብዛኛው የፖለቲካ ይዘት ያለው ሲሆን ዩኒቨርሲቲዎቹ ገለልተኛነትና ነጻነት መታገዱ ችግሩን ለማባባስ ተጨማሪ ምክንያት ነው የሚሉ ወገኖች በርካታ ናቸው።
በአዲስ አበባ የቤት ኪራይ ዋጋ መጨመር ተከራዮችን ቁምስቅል እያሳየ ነው። ወጣቶች ከሁሉም አካባቢዎች ለስራ ፍለጋ ወደ አዲስ አበባ ይጎርፋሉ። የከተማ ባለሙያዎች እንደሚሉት በየአመቱ በአዲስ አበባ በአነስተኛ ግምት 200,000 አዳዲስ ቤቶች መገንባት የግድ ቢልም እስካሁን በ1997 ለኮንዶሚኒየም ቤት ከተመዘገቡት ውስጥ ከ300,000 በላይ የሚሆኑ በዕጣ ሰበብ ቤት አለማግኘታቸው መገለጹ የሚታወቅ ነው። በዚህ ሳቢያ በአሁኑ ወቅት በአዲስ አበባ የቤት ኪራይ ዋጋ ከእጥፍ በላይ እየጨመረ መሆኑ ቤት ተከራይተው የሚኖሩ የአዲስ አበባ ነዋሪዎችን ምሬት መስማት የሚሰቀጥጥ እየሆነ መሆኑን ይነገራል። የኮንዶሚኒየም ቤቶች ኪራይ አንድ ክፍል ስቱዲዮ የሚባለው ከ4000 በላይ ሲሆን ባለ አንድ መኝታ ቤት ከ5000 ብር በላይ፣ ባለ ሁለት መኝታ ቤት ከ8000 ብር በላይ፣ ባለ ሶስት መኝታ ቤት ከ10000 ብር በላይ እየተከራዩ ሲሆን በመኖሪያ ግቢ ውስጥ የሚገኙ ቤቶችም በእጅጉ መጨመራቸውን መገንዘብ ተችሏል። በአዲስ አበባ ከተገነቡት የኮንዶሚኒየም ቤቶች ቁጥራቸው በውል ያልታወቁ ህንጻዎች ሳይገነቡ በሐሰት እንደተገነቡ ተደርገው ገንዘቡ መዘረፉ፣ ከተገነቡት ውስጥ ከ4 ቤቶች በላይ ለህዋት አባላት በትዕዛዝ ከዕጣ ውጪ እንዲታደል መደረጉ የሚታወስ መሆኑን ብዙዎች ይናገራሉ። ለዚህ ችግር አገዛዙ ለ27 ዓመታት ከወሬ ባሻገር የወሰደው እርምጃ አለመኖሩ ብዙዎች ምሬታቸውን ሲገልጹ ይሰማል።
የአሜቴክ ዋና ዳይሬክተር የነበረው ክንፈ ዳኘው በስልጣን ላይ በነበረበት ወቅት ዝርፊያ አካሂዷል ተብሎ የተጠረጠረባቸው ጉዳዮች በአቃቤ ሕግ ተለይተው ለፍርድ ቤት የቀረቡ መሆናቸው ታውቋል። ለፍርድ ቤቱ ከቀረቡ የሙስና ተግባሮች መካከል 8 ሚሊዮን ብር የተከፈለበት የነዳጅ ማምረቻ ፋብሪካ ፍሺ 9.5 ሚሊዮን ዩሮ ውል የተፈጸመበት 10 ያገለገሉ አውሮፕላኖች ግዢ ለአባይ ግድብ የጫካ ምንጣሮ ስራ ከኢትዮጵያ ኤሌክትሪክ ኃይል ባለስልጣን የተቀበለው ከ2 ቢሊዮን ብር በላይ የሆነ ገንዘብ ይገኙባቸዋል።
ኢትዮ ቴሌኮም እንደ WhatsApp, Messenger, Viber, Imo, Telegram እና የመሳሰሉ የማህበራዊ መገናኛዎች ላይ የተለያየ ታሪፍ ለመጣልና አስፈላጊ ሆኖ ሲገኝ አገልግሎታቸውን ለመዝጋት የሚያስችል አሰራር ለመዘርጋት ያቀደ መሆኑን ዋዜማ ዘግቧል። ኢትዮ ቴሌኮም ይህን ቴክኖሎጂ በስራ ላይ ለማዋል ያቀደው ከሁለት ዓመት በፊት እንደነበርና በወቅቱ ባጋጠመው የውጭ ምንዛሬ እጥረት ምክንያት ተግባራዊ ሳያደርገው መቆየቱን ምንጩ አብራርቷል። ኢትዮ ቴሌኮም 10 ሚሊዮን የአሜሪካ ዶላር በማውጣት ይህን መቆጣጠሪያ መሳሪያ ለመግዛት የፈለገበት ዋናው ምክንያት የማህበራዊ መገናኛዎች ያለገደብ መስፋፋታቸው ከዓለም አቀፍ ጥሪ የሚያገኘውን ገቢ በከፍተኛ ደረጃ በመቀነሱ ነው የሚል ሽፋን ቢሰጠው አስፈላጊ ሆኖ ሲገኝ ቀድሞ እንደሚያደርገው አደገኛ የተባሉ ጥሪዎችን ለመቆጣጠር መሆኑም ታውቋል።
ከኞ ከዳ 24 ቀን የዛሬ አመት በወያኒ የጸጥታ ኃይሎች የተገደሉ ዜጎችን ለማስተብና ለማስተዋወቅ በወልዲያ ከተማ ከፍተኛ ሰልፍ ተካሂዷል። በሰልፉ ልጆቻቸው ንግግር ያደረጉ ልጆቻቸው የተገደሉባቸው ወላጆች የልጆቻቸው ደም ደመከልብ መሆን የሌለበት መሆኑን በመግለጽ ገዳዮች እንዲያዙና ለፍርድ እንዲቀርቡ ጠይቀዋል። በተመሳሳይ ዜና በአምቦ በመቱ በግቢ በጅማ በሁለታ በባኮ በወሊሶና በሌሎች ከተሞች እየተካሄዱ ያሉ ግድያዎችና የዜጎች መፈናቀል በአስቸኳይ እንዲቆም ጠይቀዋል። በሰልፉ ላይ መምህራን፣ ተማሪዎች እንዲሁም የጸጥታ አስከባሪዎች የተካፈሉ ሲሆን ከተነሱ ጉዳዮች መካከል በጸጥታ አባላት ላይ የሚደርሱ ጥቃቶች ይቆሙ፣ ጥፋተኞች ለፍርድ ይቀርቡ፣ የመሬት ነጠቃና ገበሬዎችን ማፈናቀል ይቆም የሚሉ ይገኙባቸዋል። በሌላ በኩል እሁድ በቡታጅራ ከተማ ሰልፍ የተካሄደ መሆኑን ከቦታው የደረሰን ዜና ይገልጻል። ሰልፈኞቹ በመስቃንና በማረቆ በየረሰቦች መካከለ የተፈጠረው ችግር እንዲፈታና አገዛዙ የህግ የበላይነትን እንዲያከብር ጠይቀዋል።
የውጭ ንግድ ገቢው አነጋጋሪ ሆኗል። ከውጭ ንግድ የሚገኘው ገንዘብ ከጊዜ ወደ ጊዜ እያሽቆለቆለ በመሄድ ላይ መሆኑን ከሰሞኑ እየተገለጸ መሆኑ ይታወሳል። ከቡናና ከማር ይገኛል ተብሎ የታሰበው ገቢ በእጅጉ የወረደ መሆኑ የውጭ ንግድ ዘርፉን አሳሳቢ አድርጎታል እየተባለ ነው። የውጭ ንግዱን በሰፊ ልዩነት ይመራ የነበረው ቡና ዘንድሮ በጫት መበለጡ ይታወቃል። ባሳለፍናቸው ሁለት ወራት በጥቅምትና ህዳር ብቻ ወደ ውጪ ከተላከው ጫት 3 ቢሊዮን ብር የተገኘ መሆኑ ሲታወቅ በተመሳሳይ ከቡና የተገኘው 1.5 ቢሊዮን ብር መሆኑ አጠቃላይ የሀገሪቱ እርሻ መጪን ሊፈታተነው እንደሚችል እየተነገረ ይገኛል። ጫት በሀገር ውስጥም ቢሆን በስራ አጥነት ተስፋ የቆረጠውን የወጣት ኃይል ሆን ተብሎ እንዲደነዝዝ በስል እየተሰራ በመሆኑ ቀዳሚ ከሆኑ ከሀገር ውስጥ የቀረጥ ገቢዎች ተርታ ሊሰለፍ እንዳስቻለው ብዙዎች ያስረዳሉ።
የፖለቲካ ድርጅቶች ፍጥምጥም ሳይጋቡ እንደሚፈቱ እየተነገረ ነው። በሀገራችን ባለፉት 27 ዓመታት በፖለቲካ ድርጅት ስም ዘረኛውን ገዢ ቡድን እየተፈጠፈ የሰብ ተቃዋሚ እንዲሆን የፈለፈላቸው በርካታ ድርጅቶች እንደሚገኙ በስፋት የሚታወቅ ነው። ከዚህ ባሻገር ደግሞ አንዳንድ የሀገራችንን ፖለቲካ ሳይውቁና ሳይረዱ ወይም በሌላ አነጋገር ለማወቅና ለመረዳት አቅሙና ብቃቱ የሌላቸው
በስም ተቃዋሚነት አመታት እንደቆጠሩ የሚታወቀና በህዝብ ዘንድ የተናቁና የተጠሉ መሆናቸው የሚታወቅ መሆኑን በርካቶች ያስረዳሉ። እስከዛሬ የህብረትና መዋሃድ ጥያቄዎች እየተደረሱ አንዳንዶቹም የተወሰነ እርምጃ እንደተጓዙ በትንትን ፍርክስክስ ብለው መቅረታቸውን ብዙዎች ያስታውሱ። በአሁኑ ወቅት በአገዛዙ ትዕዛዝ የሚያደርጉት መተባበር ጨዋታው ፈረሰ፣ ዳቦ ተቆረሰ አይነት መሆኑ አይቀርም የሚሉም በርካቶች ናቸው። ለዚህ የሚሰጠው ሰበብ ቁጥራቸው ቀላል ያልሆኑ ድርጅት ተብዬዎች ሹማምንት ካገዛዙ የሚጣልላቸው ዳረጎት ከየዋሆች በተለይም ከሀገሮች ከሚኖሩ የሚሰበስቡት ገንዘብ ስለሚነጥፍባቸው እንዲሁም የድርጅት መሪ የሚለው መከፈሻቸውን ስለሚገፍባቸው መተባበርን እንደማይወዱት በስፋት ይነገራል።
ማክሰኞ ህዳር 25 አዲሱ ሹም ለየመን ህዝብ የጻፈውና በጠቅላይ ሚኒስቴር ቢሮ አማካኝነት የተሰራጨው ደብዳቤ በርካታ ኢትዮጵያውያንን እያነጋገረ መሆኑ ተገለጸ። አዲሱ ሹም በየመን ሰላም እንዲሰፍን አደረገ በተባለው ጥሪ የችግሩ መንጭና ምክንያት የየመንን ህዝብ ማድረጉ ስለ ጉዳዩ ምንም ዕውቀት የሌለው አለበለዚያም በራሳቸው ያየር ጥቃት በመፈጸም ከፍተኛ ግድያ በማካሄድ በሚገኙት በሳውዲ አረቢያና በተባበሩት የአረብ ኤሚሬትስ ተጽፎ የተሰጠው ነው የሚሉ አልጠፉም። ከዚህ በፊት ከሳውዲ አረቢያና ከተባበሩት አረብ ኤሚሬትስ ጋር የተደረጉ ስምምነቶች ሚስጥር ሆነው መቆየታቸው ጥርጣሬውን ከፍ አድርጎታል። ታዛቢዎች እንደሚሉት ቀድሞውንም በመላ ኢትዮጵያ ህዝብ እየተገደለና እየተፈናቀለ ባለበት በአሁኑ ሁኔታ ባህር አቋርጦ ባለ ጉዳይ መዘባረቅ እጅግ ያስደምታል ይላሉ።
ቀረጥና ታክስ የማይከፍሉ የንግድ ድርጅቶች መመርመር አለባቸው ተባለ። ከቅርብ ጊዜ ወዲህ ተደጋግሞ እየተነገረ እንዳለው በርካታ የንግድ ድርጅቶች ከባንክ ገንዘብ እየተበደሩ አለመክፈላቸው፣ በገቢ ንግድ የተሰማሩ የህዋት አባላት ከቀረጥ ነጻ ሸቀጥ ከውጪ የማስገባት ያልተጣፈ መብት ስላላቸው፣ በእነዚህ ሳቢያዎች ብዙዎች ከግብር ነጻ ሆነው መክረማቸው የሚታወቅ መሆኑ እየተሰማ ነው። በተመሳሳይም ያገዛዙ ድርጅቶች የህዋት የብአዴን የኦህዴድ የደህዴን ኩባንያዎችና የንግድ ድርጅቶች እስከዛሬ ያልከፈሏቸው በመቶ ቢሊዮን የሚቆጠሩ የቀረጥና የግብር ሂሳቦች ሊፈተሹና እንዲከፈሉ መደረግ አለበት የሚል ግፊት ሲቀርብ እየሰማን ነው። ዘራፊው ሜቴክ የተሰኘው ዘርፈ ብዙ ኩባንያ በቅርቡ በተሰራው የዳሰሳይ ሂሳብ ምርመራ ከ6 ቢሊዮን ብር በላይ ቀረጥና ግብር ባለመክፈሉ ሊከሰስ መሆኑ ሲታወቅ ተጠያቂነቱ ሁሉንም ሊያካትት ይገባል የሚል ሐሳብ እየተሰነዘረ መሆኑ ታውቋል።
ኢትዮጵያን ለ8 ዓመታት በዘር ከፋፍሎ እየገዛ ያለው ቡድን ከባዕዳን አበዳሪ ኃይሎች ከቻይና ባንኮች፣ ባለም ባንክ፣ ባለም ገንዘብ ድርጅት ወዘተ በሚቀርቡለት መመሪያዎች አገር በቀል የንግድ ስራዎችን በአጠቃላይ አገር በቀል ኢንዱስትሪዎችን በተለይ እንዲቀጭጩና ከስራ እንዲወጡ እየሰራ መሆኑን ባለሀብቶች ቅሬታቸውን ማሰማታቸው ታውቋል። በሀገር ውስጥ ለሚገኙ የውጭ ኩባንያዎች ጥሬ ዕቃ ከውጭ በዱቤ ለማስገባት ከብሔራዊ ባንክ ፍቃድ የሚያገኙ ሲሆን ለሀገር በቀሎቹ ግን የተከለከለ በመሆኑ ጥያቄው ከዜግነት ጋር የሚያያዝ መሆኑንም በምሬት ሲገልጹ ተደምጠዋል። ሌላው ከልማት ባንክ የብድር ስርዓት ውጭ የባዕዳን ኩባንያዎችና የህወሓት ከፍተኛ መኮንኖች ለነበሩት የመሬት ካርታ ብቻ በማስያዝ የተወሰደው በቢሊዮኖች የሚቆጠር ገንዘብ ባክኖ እንደቀረ ማስታወሱ ተገቢ ነው ተብሏል።
ከታገቱት ህንዳውያን እስካሁን አብዛኛዎቹ እንዳልተለቀቁ ታወቀ። በመንገድ ስራ ተሰማርተው የነበሩት የህንድና የስፔን ኩባንያዎች ሰራተኞች ከመጋቢት ወር አንስቶ እስካሁን ደሞዝ ሳይከፈላቸው በመቆየቱ የኩባንያዎቹ ኃላፊ የነበሩ 7 ህንዳውያንን በማገት ያለባቸውን ክፍያ እስከ ኪሳራው እንዲከፈላቸው መጠየቃቸው የሚታወስ ነው ተብሏል። በዚህ ባሳለፍነው ሳምንት በህመም ምክንያት 2 መለቀቃቸው ሲታወቅ 5ቱ እንደታገቱ ሲሆን እስካሁን የኩባንያዎቹ መክሰር ከመገለጹ በስተቀር ለሰራተኞቹ ጥያቄ ተገቢ ምላሽ አለመገኘቱ ታውቋል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል። የማክሰኞ ህዳር 25 ቀን 2011 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ። የቁርጡ ቀን ተቃረበ። ተጨባጭን ሁኔታ በመገንዘብና ተገቢው ድምዳሜ ላይ ከመድረስ ፈንታ ባጉል ተስፋ መጋጃን ግልቢያ የተያያዙት ክፍሎች ዳግም ኮርክሮ የሚያነቃ ክስተት ሰሞኑን አይተናል። አብሪት ያበዛ የመጣው ሹም ወደ 82 ድርጅት ነን ባዮችን ግለሰቦችን ሰብስቦ ሲዘልፍ ሲያስጠነቅቅ መብተን ረቅቶ ከአራት በላይ ድርጅት አሻም ሲላቸው ዜግነት ጉዳይን በተመለከተ ሁለት ፈረስ መጫን አያዋጣም ብሎ የቀድሞ ቃሉን ሲከድባቸው ወርቅ የህዝብነን ባዮች ደግሞ በወያኔ ግፊት ለወንጀለኞች ድጋፍ ሰልፍ ሲያደርጉ ወያኔ በጸረ አማራው ዘመቻ ሲቋጥን የጠባብ ኦሮሞ እርምጃዎች ባለምንጫዎች ሲስፋፋ ኢምንት ቡድኖች ነፍስ ሊይዘሩና ተዋህደን ሊሉ ሲፍጨረጨሩ የትግራይ ጠባቦች በቀቢጸ ተስፋ ተወጥረው ህዝብን በራሳቸው ላይ የሚያስነሳ መንገድን ሲከተሉ ስናይ ነገ ቀውስን ግጭትን አዘልና የሀገር ህልውናን ተፈታታይ ሊሆን መቻሉን መረዳት እንችላለን። ባጭሩ የድለላው ጊዜ አክትሟል። ሹሞቹ ሀቀኛ ገጽታቸውን እያሳዩ ናቸው። በመጀመሪያ የህዝብን መብት ገድበው ከአራት በላይ ድርጅት አያሻም ሊሉ ተነሱ። አንዳንድ ለመጠለፍ የቸኮሉና ሁለት ሶስት አባል በላይ የሌላቸው ቡድኖች ደግሞ ወደ ስድስት ቁጥሩ ይጨመርልንና ደግ ሲሉ ተሰየሙ። የባዕድ ዜግነት ያላችሁ በአስቸኳይ ቀይሩ ብሎ ብዙዎቹን ከጥቅም ውጭ ያደረጋቸው ወደ መጡበት መመለስ መሮጥ ግድ ሊሆን ነው። የምርጫው ጊዜ ይራዘምልን ላሉትም መልሱ ሱሚ ነው የሚል ሆኗል። ቢራዘምም የቧልቱ ባለቤት ያው ሰዎቹ ናቸውና ከትንሽ በርጩማ ውጭ አሸናፊዎቹ ያው እነሱ መሆናቸው ግልጽ አድርጎላቸዋል። ለመሆኑ ለምንድነው ተፎካካሪ ወይም ሌላ የሚባሉት አዲስ ተለጣፊ ቡድኖች መሪዎች የሽሙን ዘብራቃ አንዳንዴም ኢዲሞክራሲያዊ ዲስኩር በሚያሳፍራና ቆትና ውዳሴ ማጀብ መድገም ያለባቸው? ይበንዲ እንዳለ አንድ ወይ ሁለት አባል ያላቸው ድርጅት ተብዮች አንዳንዶቹ ባለፈው ሰሞን የተመሰረቱ ተባብረው አንድ ብሔራዊ ድርጅት እንሆናለን ብለው አሳቁን። 80 የብሔረሰብ አለበት በተባለው ሁኔታ ብሔረተኞች 82 ድርጅት ከታ መጡም ተብሏል። ሹሞቹ ትግሬ ባለስልጣኖችን በኦሮሞዎች እየተኩና አምባሳደሮች የተባሉትን በዚሁ መንገድ ሊለውጡ ቢነሱም ዋና ዋና ወያኔዎቹን ከነኩ ምን እንደሚከተል መገመት አዳጋች አይደለም። የተዘጋጀው ድግስ የርስ በርስ ግጭትና ውጊያ ነው። ወያኔ አከርካሪው ተሰብሮ በቀላሉ እጅ ይሰጣል ይወገዳል የሚለውን መቀበል ያቃተን በመሆኑ የምንጠብቀው የሹሞቹን ቀውስና በጥብጥን እንጂ ዴሞክራሲያዊ ለውጥ አይደለም። ህዝባዊ ለውጥ እንዳይመጣማ ኢህአዴግን እናስቀጥላለን ሽግግር አይኖርም በሚል በሩን ከረቸሙት። ጸረ አማራነት በእነሱም በወያኔም ተፋፍሞ በመቀጠል ላይ ነው። ሹሙ ወንጀል እየሰሩ በብሔር መሸፈን አይቻልም ቢልም ወንጀል የፈጸሙ የራሱ ብሔር ባለስልጣኖች ራሱም ጭምር ባለሜንጫዎች በሙስና የተዘፈቁ ትግሬ ያልሆኑ ጅቦች ምንም አልደረሰባቸውም። በአንድ ጌታቸው አሰፋ ላይ ሁሉንም ዘፍዝፎ ከሐላፊነት ማምለጥ የሚቻል አይደለም። ለራስም ጥፋትና ወንጀል ራሳቸው ይቅርታ ሊሰጡ የሚቻልም አይደለም። ወያኔ የርስ በርስ ፍጅትን ቄጠማ ጎዝጉዟል። ሹሞቹ ደግሞ እጣኑን እያጣጤሱት ናቸው። ተደማሪ ባለዛሮች ደግሞ ከውጭም ከውስጥም ተሰብስበው በማጓራት ላይ ይገኛሉ። ማንይብስ ማንይበልጥ በሚል አዲሶቹ ተለጣፊ ምልምሎች እርስ በርስ መናከሰንም ጀምረዋል። የሹሙን ውዳሴ ቀን ተሌት ዘማሪም ሆነዋል። ኢትዮጵያ ህዝቧን አድኑኝ እያለች ነው። ለዚህ አገራዊ ጥሪ ምላሽ መስጠት ግዴታችን ነው። ስንቱ ጀግናና አርበኛ በተሰዋባትና በሞተላት አገር ኩሩ ዜጎችን ባፈራች ባለታሪክ አገር ዛሬ የሚጨፈሩትና ሰው የተባሉትን አዋራ ባንዳዎች ስናይ ቁጭትና ንዴት ሲያንሰን ነው። በነታከለ አብዲሳ ዘራይ ድረስ ዑመር ሰመተር አቡነ ጴጥሮስ አብርሃ ደቦጭ ገርማ ሜንዋይ በቆንጂት አበራሽ ጸጋዬ ስጦታው አስራት ተስፋዮች ማርቆስ ኦስማን ገመቹ በለጠ በሀቀኛ አገር ወዳዶች አገር ርካሾች ገንጣዮች ማፈሪያ ምሁር ተብዮችና አንጃዎች ቡከኖች ወያኔዎችና ባለሜንጫዎች ወንጀለኞችና የአረብ አሜሪካ ቀጥረኞች ይጨፍሩበት። ዝምታን መቻል የሚፈቀድ አይሆንም። ኢትዮጵያን የመሰለች አገር ዳግም ልትኖር አትችልምና ማንም ዱርዬና ጸረ ህዝብ ሊያጠፋት ልንፈቅድ ከቶም ሊሆን ቀርቶ ሊታሰብም አይገባም። የዘንድሮ ሹሞች ጸረ ኢትዮጵያን ስርዓት ጠጋግነው ሊያስቀጥሉ ነውና እሺ ልንላቸው ልንቀበላቸው አንችልም። ኢትዮጵያና እነሱ ተቃራኒ ናቸው። የመንጋው ጫጫታ ሊሸፍነው የማይችለው ሀቅ ይህ መሆኑን መደጋገም ደግሞ ግዴታችን ነው። በስብሰባቸው እንዳየነው ሹሙ የቆሎ ተማሪዎችን የሰበሰበ ይመስል ሲደሰኩርባቸውና እነሱም ከማጨብጨብ ውጭ የልዩነት ሐሳብ ማቅረብ ሲያቀታቸው ታይቷል፣ ተደምጧል። መብትን ረግጦ ሊደራጁ የሚችሉትን ቁጥር ሲወስን በዚህም ሳይቀራጅበውታል። ያሶሳና በደኖን ፍጅቶች አዛዥ አባል ደጋፊ ያደረገው ሹም በያኔ በስልሳዎቹ ትውልድ ላይ የጭቃ ጅራፉን አብዝቶታል። የበደነው አረበኔ ያኔ የደርግን ቀይ ሽብር በደብረ ብርሃን አራማጅ እንደነበር የረሳንለት መስሎት በዚህ ጸረ ትውልድ ዘመቻ ተካፋይ በመሆን የያኔዎቹ ዛሬም አስተሳሰባቸው የድሮ ነው ብሎ ሹሙን አጅቦም ተችቷል። የድሮና የገማ የገለማ አስተሳሰብና አቋምን የሚያስተናግዱት ይልቅስ ጠባቦችና ተገንጣዮች መሆናቸው ግልጽ ነው። ይህ ትላንት ዛሬ አይደለም ሙሾ በሁሉም ሲደረደርና ለህዝብ የታገሉትን ለማንቋሸሽ ጥረት ሲደረግ ሊሸፈን ያልቻለው ሀቅ ግን ያኔ የተነሱት መሰረታዊ መፈክሮችና ጥያቄዎች አሁንም ምላሽ ፈላጊ መሆናቸው ነው። እዚያ ትውልድ አባላት ማለትም ሀቀኛ ኢትዮጵያዊና ታጋይ የነበሩት እድሜያቸው ቢገፋም የጥያቄዎቹ ወጣትነት ምንም ጥርጥር የለውም። የዴሞክራሲና የሽግግር ህዝባዊ መንግስት ጥያቄ፣ የመሬት ጥያቄ፣ የእኩልነት ጥያቄ፣ የሀገር ሉዓላዊነት ጥያቄ፣ የጠባብነት ማክተም ጉዳይ፣ የሙስናና ዝርፊያ ማብቃት፣ የስር ነቀል ለውጥ ጥያቄ። የህዝብ አብዮት በየጊዜው ተደናቀፈ እንጂ ተገቢውን ምላሽ አላገኘም። የህዝብ ጥያቄ የወያኔ ኢህአዴግ መወገድ እንጂ ተጠግኖ መቀጠልም አልነበረም። የኢትዮጵያ ህዝብ አብዛኛው ወጣት ነው ስለተባለ የኢትዮጵያ ህዝብ ዋና ዋና ጥያቄዎች አረጁ ወይም ምላሽ አግኝተው ተወግደዋል ማለት አይደለም። ለመሆኑ ያኔ ያ ጀግና ትውልድ በዱር በገደሉ ሲዋደቅ የዛሬ ተቺዎች የት ነበሩ? ወጣም ወረደም ግርግሩ ወደ ማብቂያው እየተንደረደረ ለመሆኑ ጥርጥር ሊኖር አይገባም። ኢትዮጵያ በርግጥም ወደ ባሰ አደጋ ተዳርጋለች። ሹሞቹ የተሻለ ሁኔታና ጎህን ያመጡ ሳይሆኑ ችግሮች ራሳቸው ይሆኑና አገራችንን ለጅቦች አሳልፈው እየሰጡ ያሉ ናቸው። በተጨባጭ በገቢር በንግግር ሳይሆን የሹሞቹን አጋሮች የተሿሚዎችና የክብር እንግዶች ማንነት መገንዘብ ብቻ ይበቃል ማለትም እንችላለን። ከወዲሁ አለቀ ደቀቀ ወያኔ ያከተመ ብሎ ድለቃው ወቅታዊ አለመሆኑ አያከራክርም። አዘናጊም ነው። ተመነሻው ለውጥ አምጪዎቹ ራሳቸው የወያኔ ውልዶች መሆናቸውን ሸፋኝም ነው። በጫጫታ ከባብ እንቁላል እርግብ ዘበት መሆኑንም ይረሳሉ። ለአመታት አንገብጋቢና አሻጋሪ የሆኑ ጥያቄዎችና መፈክሮች ምላሽ በማጣታቸው ዛሬም ወቅታዊ ናቸው። የተለወጠ የለምና ለዲሞክራሲ ዛሬም ጩኸታችን ቀጥሎ ይገኛል። ጊዜ ተለውጧልና ለውጥ ፈላጊዎች ከጊዜ ያልተገናኘ መፈክሮችን ያሰማሉ ብሎ ትችቱ ውሃ የሚቋጥር አይደለም። በርግጥ ጊዜ አልፏል፣ በርግጥም ወያኔ ተቃውሷል። ግን የወያኔ ስርዓት ራሱ ሹሙ እንዳለው ሳይለወጥ ቀጥሏል። ወያኔ ኢህአዴግ አልተወገደም። ስለዚህም ረጅም ጊዜ የፈጀው ትግላችን አምሮ ይቀጥላል። ይህ ነው ሐቁ። መራራው ትግላችን አሁንም ተፋፍሞ ይቀጥል። ኢትዮጵያዊነት ያቸንፋል። Thank you.
ኢህአዴግ ወያኔ የሚወገዘው አጭበርባሪ በመሆኑ ነው። ኢህአዴግ ኦዴፓም ሆነ አዴፓ ቀልቀሎ ስልቻዎች ናቸው። ከምንም በላይ ወያኔ በኢትዮጵያውያን ዘንድ የተጠላ ነው። ምክንያቱም የባዕዳን ተላላኪ ሆኖ ከስልጣን ላይ መውጣቱ ብቻ ሳይሆን ያለምንም ርህራሄ የራሱን ወገን የጨፈጨፈና ያስጨፈጨፈ የአረመኔ ቡድን በመሆኑ ነው። ይህ በህዝብ ላይ ሰፍሮ እየዘረፈና እየገደለ እያሰረና እያሰቃየ የቆየውን ወያኔን በእልህ አስጨራሽ ትግል ገበሬና ወጣት ተቀናጅቶ የአጋሚን ጦር ተጋፍጦ ያስገኘውን ድል አብረን እንደመር በሚል ቃል አደባባይ የወጣው የነለማ ቲም አጀማመሩን ለውጦ በአብይ በኩል በፊት ለፊት ወያኔ ኢህአዴግን ልናደስ እንጂ ልንሽር አልመጣንም ባለው መሰረት ከኢህአዴግ ወያኔ ወደ ኢህአዴግ ኦዴፓ ለውጦ አሳይቶናል። ሀገርን መታደግ ለሀገር በጎ ማሰብ ኢህአዴግን ማዳመጥ እንደሆነም አበክሮ ነግሮናል። ይህ አይነቱን ማጭበርበር ገዢዎች ሁሉ በሀገር መፈራረስ እያስፈራሩ ሲገዙ የከረሙበት ታክቲክ በመሆኑ በቂ ተመክሮ አለንና ችግር የለው። ወጣቱም ይህንን ጠንቅቆ ተረድቶ ነው ወደ ትግል ገብቶ መስዋዕት እየከፈለው። የወያኔ ዱላና ግድያ ተቀይሮ ወደ ልምምጥና ልመና የተገባው በትግሉ ግለት ሳቢያ እንጂ በገዢ መራራት አይደለም። ወያኔ ኢህአዴግ አሁንም የተሰጠውን እድል እያበላሸው ነው። ሹሙ የሽግግር መንግስትን የሚያከራክረው ስልጣኑ እንዳይወሰድበትና ባለፈው ወንጀሉ እንዳይጠየቅ ለማድረግ መሆኑ ግልጽ እየሆነ መጥቷል። ያ አልገባን ላለ ደግሞ በአዋሳው ስብሰባ ምንም አይነት ለውጥ እንደማይኖር የኢህአዴግ ኦዴፓን የፖለቲካ የበላይነት አድንቆ መከተል ግዴታ መሆኑ በግልጽ የታወቀበት ነው። ለብዙ የፖለቲካ ቡድኖች በተለይም ብዙ ተስፋ ሰንቀው ወደ ሀገር የጎረፉት ድርጅቶች ፈታኝ ወቅት ላይ እንደወደቁ ግልጽ ነው። ህዝብን በታደሰው ወያኔ ስር ተዳደሩ ብለው ሊሰብኩ ነው ወይስ ሌላ አማራጭ አላቸው? ኢህአፓ መደመርን በቅጡ ሳያጠኑ መወሰን አደጋለሁ ብሎ የመከረውም ለዚህ ነው። ነገር ግን አዲሱ ሹም ተሽቀዳድሞ ኢህአፓንና የዛን ትውልድ ትግል አክቸልችሎ በፊደል ተጣሉ በሸእና በቸ ተላለቁ ብሎ ለማፌዝ በመሞከር ለማግለል ተንደፋደፈ እንጂ ሀቁም አልደበቀውም። ወያኔ ኢህአዴግ የባዕዳን ተላላኪ ሆኖ ያባክነው ሀብት አለ፣ የገደለው የጨፈጨፈው ህዝብ አለ። ያንን ይቅርታ ሊጠይቅበት አይፈልግም። ስለዚህ ይሸፋፍናል፣ ይደባብቃል። ይህን የአረመኔ ቡድን አምኖ በራሱ ተለውጦ ቀን ያስባል ለማለት አይቻልም። እንዳይቻል ያደረገው ህዝብ ትግሉን ግብ ያደርስልናል ብሎ አመኔታ ሰጥቶ በዝምታ ሲያስተውል ድርጅታቸው ይዞት የመጣውን የውሳኔ ሀሳብ ማየቱ በቂ ነው። እድል ቢሰጣቸውም እንኳን ለበጎ የሚያውሉት አይደሉም። አንዱን በአንዱ ላይ ያሳበበ ግድያን ሲያስፋፋ ከረም እንጂ ህዝብ እፎይ እንዲል አላደረገም። በርካታ ጭፍጨፋዎች ተከናውነዋል። ይህ በህዝብ ላይ ሰፍሮ እየገደለ እየዘረፈ እያፈናቀለና እያሰረ የኖረ ቡድን የፈለገውን ቢምል በራሱ ተፈውሶ በውላጅ ታድሶ በጎ ያስባል ብሎ ማሰብ ቀልድ ነው የሚሆነው። ስለዚህ ህዝብ የጀመረው የነጻነት ትግል መቀጠል ብቻ ነው ያለው ድል። ድሮም ቢሆን ገበሬዎችና የወጣቶች መተጋገዝ የፈጠረው ለውጥ እንጂ የኢህአዴግ ሰርቆ አደሮች የድብቅ ትግል ያስገኘው ድል አለመሆኑን ከሚሰሩት ማየት ይቻላል። አሁን ያዙን ልቀቁን የሚሉ ቡድኖች ቢበራከቱም አንዳቸውም በትግሉ ሜዳ የነበሩ አልነበሩም። የድል አጥቢያ አርበኝነት ደግሞ የተለመደ ነውና ወጣቱም ለተለየም ቀሮን ዘረኛ አድርጎ ለማሳየት የሞከሩት እነ ጃዋርና በቀለ ገርባ ከቡድን ስራ ውጪ በኦሮሞ ዘንድ መሰረት የሌላቸው መሆኑ የታወቀ ነው። መሰረት እንዲያጡ ያደረገው ወያኔ በተሐድሶ ስም አስገብቶ እንዲተባበሩ ሲያደርግ የትም እንደማይደርሱ በማወቁና ይጠቀምባቸው በመፈለጉ ነበር። አዲሱ ሹም በኢትዮጵያ ስም ቢመል ቢገዘትም ለና ኦነግና ጃዋር የሰጣቸው የመብደል መብት ግን እሱንም ከጥርጣሪ ውስጥ እንዳስገባው የሚጠበቅ አይደለም። የሐዋሳው ስብሰባ የኢህአዴግ ስብሰባ በመሆኑ ድርጅቱ ማስተካከያ አድርግ ያለው ካለ በራሱ የሚበጀውን በማድረጉ አብርጀ ሊባል ይቻል ይሆናል። በተረፈ ግን የኢትዮጵያን ህዝብ የሚወክል ሊሆን አይችልም። የኢትዮጵያ ህዝብ የታገለው ደሙን ያፈሰሰው ለአንድነቱ እንጂ ለመከፋፈል አይደለም። መከፋፈል ሹሙ በቃሉ ሺህ ጊዜ ቢጠየፈው ከሱ የሚሰጠው ማስተዛዘኛ በህገ መንግስት ብየው ሰነድ ላይ ሰፍሮ ያለው አይለውጠው። ህጉ እስካልተለወጠ ድረስ መከፋፈል ይኖራል፣ ክልል ይኖራል፣ አንዱ በሌላው ክልል ባይተዋር መሆኑ ይቀጥላል። ይህ አዲሱ ሹም ተሰኮረም ቀረ የሚለውጠው ነገር አይኖርም። ወያኔ በወንጀል ከመጠየቅ በጡረታና በክብር መገለሉ ይጠቅመኛል ብሎ ስላመነ ድምፁን ሰጠ እንጂ ተሸንፎ አይደለም። የቱ ነው ሽንፈቱ? ምንም ነገር የተነካበት ነገር የለም። ከውጭ ገቡ የተባሉት በዘረኝነት የተሰለፉ እስካልሆኑ ድረስ የተመቻቸ የፖለቲካ መድረክ አልተፈጠረላቸውም። ከመቼውም ጊዜ በበለጠ ጎሰኝነት ስሜት ያየለውን ያህል የአዲሱ ሹም ዲስኩር ህዝቡ በካድሬ እንዳይታዘዝ ነፃ አላውጣው። እንዲያውም ይባስ ብሎ የአዲስ አበባን ወጣት በወንጀል እየከሰሱ በየእስር ስፍራው ያጎሩ ማሰቃየት ስራይ ተብሎ ተይዟል። እንዲያውም ለዚህ አይነቱ ድብቅ አሰራር እኔ እንዳልወነጀል የለውበትም ለማለት ያመቻቸው ነው። ስለዚህ ዘረኝነትን በኩራት ከማጀብ ዘረኝነትን ባንድ ነው ደማችን መዝሙር ሸፋፍኖ ማቅረብ የተመረጠበት ሁኔታ ነው ያለው። ያ ደግሞ ራሱን መሙኘት የሚፈልገውን ያሙኘዋል፣ መሙኘት የማይፈልገውን አያሙኘውም። የማይበገረው ኢህአዴግ በተለመደ መንገዱ አጭበርብሮና አዋስቶ የበላይነቱን ተቀራጅቷል ብሎ መልስ ለመተኮስ ያስችል ይሆናል። ብቻ ዘላቂ ሰላምን ለማምጣት ሁሉንም ወገን ያሳተፈ ባለመሆኑ የአንድ ድርጅት ፈሽታ እንጂ የኢትዮጵያ ህዝብ ሊሆን አለመቻሉ ያሳዝናል። አሁንም በስግብግብነት እኔ ብቻ ባይነት ስሜት ተወጥሮ በሀገርና በወገን ላይ የሚደረግ ወንጀል። የኢትዮጵያ ህዝብ በተደጋጋሚ የተፈጸመበት የድል ነጠቃ በባዕዳን የተደገፈ መሆኑን አውቆ በተጠናከረ ትግል መብቱን ነፃነቱን ያስመልሳል እንጂ እጁን አጣጥፎ ቀድሞም አልተመለከተ ፊትም አሁንም አይመለከትም። ወጣቱንም በሀገር ጉዳይ ላይ በማባበል በማስፈራራት ከትግል ማራቅ አይቻልም። ወጣቱን በኢህአዴግ ዲስኩር ለማዋራት መሞከር መታሰቡ ቀልድ ነው። የሰረቁ ህዝብን የዘረፉ ባለስልጣናት የህዝብን ሀብት ይመልሱ፣ ዴሞክራሲ አሁኑኑ መሬት ላራሹ ይሰጥ፣ ህዝብን ማፈናቀል ይቁም፣ ህገ መንግስት ተብየው ይለወጥ፣ ሀገርን በዘር አትሸንሽኑ፣ የወጣቱን ለሀገር ተቆርቋሪነት ስሜት በስራ አጥነት አታመካኙ፣ ስራም ትምህርትም ከሀገር ክብርና ህልውና ጋር እንደሆነ የሚያውቅ ትውልድ ነው። የሀገርን ምንነት ከሱ ልትማሩ እንጂ አታስተምሩትም። የሁሉም ኢትዮጵያዊ ጥያቄ ይዞ አደባባይ የወጣበት ምክንያት በተናጠል ለድርጅት ህልውና የሚጮህበት ወቅት አልፏል። ለሀገሩ ባዳ ለወገኑ እንግዳ የሆነው ዲያስፖራን ይዞ ምርጫ ገባለሁ የሚለው ኢህአዴግ በህዝብ ላይ ከመቀለድ ቢቆጠብ ይሻለዋል። መደመር ማለት ወያኔ ኢህአዴግን ማጀብ እንደሆነ ያልተገለጠለት ካለ ከዋሳ የተሻለ ፀሐይ አይገኝም እና አይኑን በጨው ማጠቡ አይረዳውም። የኢትዮጵያ ህዝብ በየዘመኑ በሚፈጠሩ ማዋዣዎች እየታለለ መቀጠል አይኖርበትም። ትውልድ ይፍታው ያሉ ትግሉን ሸሽተው ለራሳቸው በማሰብ ሀገርና ህዝብ ላሉበት ሁኔታ እንዲበቃ ምክንያት ሆነዋል። በወቅቱ ትግልን አግዘው ቆመው ቢሆን ኖሮ መከራችን እስካሁን ባልዘለቀ ነበር። አሁንም ትውልድ ይፍታው ብለን ኃላፊነታችንን አሳልፈን የምንሰጥ ከሆነ ስቃያችን እንደ ህዝብ ቀጣይ ነው የሚሆነው። በዲስኩር ሳይሆን በትግል እንመን። እየሳቁ መጠረግና እየተዋዙ መሸርሸር ለአዲስ አበባ ነዋሪም ለአዲስ አበባ መንገድም አልበጀ። የኢትዮጵያ ህዝብ ድል አይቀሬ ነው።
የወቅቱ ዋና ጥያቄ ዋናው ችግር ወያኔ ትኩረት በማስቀየር አንደኛ ነው። የህዝብ እይታ በወያኔ ላይ እንዳይሆን ልዩ ልዩ አዘናጊ አደናጋሪ እርምጃዎችን ወስዶ ይሸፋፍናል፣ ያድበሰብሳል። ሹሞቹም ካለቃቸው ስለተማሩ በማደናገሩ እርምጃ የተካኑ ናቸው። በመገናኛ ብዙሃንና በቅጥረኞቻቸው አማካይነትም ከበሮ ደልቀው ባዘኑ እስከስበሉ ይያሉን ነው። በየቦታው እየፈነዳ ያለው የርስ በርስ ፍጅት ግድያና ማፈናቀል አላማው ህዝብ በወያኔ ኢህአዴግ ላይ እንዳያተኩር ለማድረግ መሆኑን ማንንም ሊስተው አይገባም። ዛሬ ዋናው ችግር የማንነትና የመካለል ሳይሆን ወያኔ ኢህአዴግን የመጣልና የማስወገድ የህዝብ ትግል መደናቀፉን አውቆ ትግልን ማፋፋም ነው። ሹሙና መሰሎቹ አንገርጋሪ ባልሆኑ ጉዳዮች ላይ ትኩረት ሲሰጡ የሚታዩት የእይታን አቅጣጫ ለማስቀየር ነው። ገዱ ወደ ተፈናቀሉት ሳይሄድ ወደ ዋሽንግተን ምን አስሮጣው? ሹሙስ ከኤርትራ ጋር ስምምነትን ሊቀበል ምን አስሮጣው? ህዝብን ሳይጎበኝ በውጭ ሀገር ነዋሪ ትውልደ ኢትዮጵያና ኢትዮጵያውያን ጋር ምን አስሮጣው? ባለሜንጫ ባይሆን ወንጀለኛ ስለምን ጋብዞ አሰማራው? ያሰት ያፓንስ ለምን ጠራ? የባዕድ አስተማሪዎቹ ራዲዮኖች ለምን ውዳሴ ያበዙለት ዋሹለት? የኢሚሬትስና ሳውዲ ስርዳታ ለምን? መሰል ጥያቄዎችን ጠይቀን ምርመራ ስንገባ ለሁሉም ምክንያት እንዳለው መገንዘብ እንችላለን። ዋናው ዓላማ ወያኔ ኢህአዴግን ማስቀጠል ነው። ግጽስ ለምን ደገፈችው? ክንፈዳኛው ለምንና እንዴት ተያዘ? ዋነኞቹ የወያኔ ወንጀለኞችና ዘራፊዎችስ ለምን ሳይነኩ ቀሩ? የሽግግርን ሂደት ለምንስ አደናቀፉ? ለምንስ እንቢ ብለው ደረቁ? መሰል ጥያቄዎችን ስናቀርብ ዋናው ግባቸው የህዝብን ትግል ማደናቀፍ፣ አምባገነንነትን ማስቀጠልና ኢትዮጵያን ህዝባዊ ስርዓት ማሳጣት መሆኑን እንደርስበታለን። የአፍሪካ አምባገነኖች በሞላ ማለት እንችላለን አደናጋሪ ቧልትን ያውቁበታል። ዋናው በባዕዳንም ተደግፎ ሲካሄድ የቆየው ቧልት ደግሞ ምርጫ የሚባለው ነው። ስራቱ ሳይለወጥ ምርጫ ማለት ከንቱ መሆኑን የኢትዮጵያ ህዝብ ጠንቅቆ ያውቃል። ሹሙ በዚሁ እጅጅ ባለ ቧልት ሊቀጥል መወሰኑ ራሱ ይዘቱን የሚያጋልጥ ነው። ከዚህ በፊት በወያኔ ራሱ ለስየልና እስር ተዳርጋ የነበረችውን ግለሰብ የምርጫ ኮሚሽን ኃላፊ ብሎ መሾሙ ከማደናገር እርምጃ ባለፈ ሚዛን የለውም። አስመራጩ ማን ነው? ባለ ኃይሉ ማን ነው? የምርጫ ኮሚሽን ሹዋሚ ማራጭ ህዝብ ነው ወይስ በስልጣን ላይ ያሉት? ህጉስ ከመሰረቱ ተቀይሯል? ህዝብ መሰረታዊ ለውጥ ሲጠይቅ በጉልበት እንቢ ብሎ በስሬ ምርጫ ይደረግላቸዋል ማለት ወራሱ አምባገነንነት አይደለም? ሹሙ ከወደ አፉ ፈጠን ባይ በመሆኑም እንደምንስ ትንግርት አለ? ለወያኔ ቁንጮም ነግሬው ነበር ማለቱን አንዘነጋም። ሊነክስ የቋመጠ ከዴሞክራሲ ጭራሹኑ የተጣላ ነው። የወያኔ ዘራፊዎች ይታሰሩና ለፍርድ ይቀርቡ ሲባል አዜብን ሾሞ ክንፈን መያዝ ሽወዳ ነው። ዙሪያውን በለየላቸው ጸረ ኢትዮጵያ ቡድኖችና ግለሰቦች ከቦ የኢትዮጵያ አንድነት ጠበቃና ተከላካይ ለመምሰል መጣር ማጭበርበር ነው። የሽግግርን ሂደት ሰርዞና በእብሬት እኔ አሻግራችኋለሁ ብሎ አሽፎ በኢህአዴግ ስር ምርጫ ነው መንገዱ ብሎ መለፈፍም ህዝብን መናቅ ከመሆን የሚያልፍ አይደለም። ኦነግና መሰሎቹ ቅንጣትም አልተቀየሩም። ወያኔም አደባ እንጂ ቆሰለ እንጂ አልተወገደም። እንደ ሰጎን ራስን ቀብሮ ያላየሁት የለም ማለቱ ውጤቱ ገደል መግባት፣ መጠቃት፣ መብትና ሀገርን ማጣት እንደሚሆን ደግሞ ከራሳችንም ከሌሎችም ተሞክሮች የተማርነው ጉዳይ ነው። የአማራው መፈናቀል አከተመ? የወያኔ የመስፋፋት እርምጃ ቀጠለ ወይስ ታገደ? ህገ መንግስት የሚባለው ጸረ ህዝብ ህግስ ተሻረ? እንዲጠየቁ የማይፈልጉ ጥያቄዎች በመሆናቸው አንድም እንዳይጠየቁ ሌላም አደናጋሪ ምላሽን እንዲያገኙ የሚደረገው ሁሉ ለማንም ስውር አልሆነም። አውቀው ወይም ተጠቅመው አናይም ከሚሉት በቀር መረሳት የሌለበት ሌላው ሀቅ ደግሞ የዘንድሮ ሹሞች በነቂስ ወያኔ ሆነው የከረሙ መሆናቸው ነው። በወያኔ ወንጀል ተካፋይ ነበሩ። ዛሬ ለህዝብ ተቆረቋርን ባዮቹ ትናንት ወይነው ሳለ ወንጀል ፈጻሚዎች ነበሩ። ጌታቸው አሰፋዎች ብዙ ናቸው። ከደሙ ንጹህ ነን ባይ የዛሬ ጲላጦሶች ማንነት ሊደበቅ የሚችል አይደለም። ባዴን በአማራው ላይ የተለጠፈ መቅሰፍትና የወያኔ መሳሪያ እንጂ ለአማራው ደጀን አልነበረም። ኦህዴድም እንዲሁ። ሁሉም የመለስና ወያኔ ሌሎች ነበሩ ናቸው። የማይረሳ ታሪክ ይህ ነው። ሀቁን አስምረንበት ለወገን በማሳሰባችን ቂመኞች እንደሚሉንም ተደምቷል። ኢያፓ የህዝብ ድምጽና ፍላጎትን ስለሚያስተጋባ ዓለምንም ወለም ዘለም የወያኔ ኢህአዴግን መወገድ ጠያቂ በመሆኑ ተፈላጊ ተጋባዥ ሆኖ አልተገኘም። ለነገሩ ቂም ሲያንስ ነው። በህዝብ ላይ የተፈጸመው ግፍ አሰቃቂና የማይረሳ ነው። ለዚህ ሁሉ ተጠያቂ የሆኑት ተገቢ ቅጣታቸውን ሳያገኙ አጥፍተን ነበር ማለት እንኳን ሳይዳዳቸው በጅምላ ምህረት ከመስጠት አልፎ ሰው በላውን ፋሽስት ጋብዞ አስገብቶ በክብር ለማስተናገድ መከጀሉ ደግሞ ይቅርታ አድራጊነትን ሳይሆን ህሊና ቢስነትን የሚያሳይ ነው። የወንጀለኞች ተባባሪ መሆንን በኦርቶዶክስ ሃይማኖት ተከታዮችና በሙስሊሞች ላይ የተፈጸመው ሻጥርና ጥቃት መቼም አይረሳም። ከዚህም ተያይዞ በአንድ ወይም የተወሰኑ ግለሰቦች ላይ ሁሉን ጥፋት ለመጫን የሚደረገው ሙከራ ቆሞ ለወያኔ ተባባሪ የሆኑት ተለጣፊዎችና አለቆቻቸው ለፍርድ መቅረባቸው የግድ ነው። ዛሬ እየተስፋፋ ያለውን ወንጀለኛነትና ብልግና ያስፋፋው ስርዓት ቆሞ ከቀጠለ የባህል ዝግጠት፣ ክፍፍል፣ ወንጀል፣ መፈናቀልና የእርስ በርስ ግድያም ቀጣዮች ይሆናሉ። ለቄሮ ወንጀል ተጠያቂው ማን ነው? ወንጀለኞችን ለፍርድ ማቅረብ ሳይሆን ለሹመት ማጨትም ስህተት ነው። የጥቂቶችን ሆድ በመሙላት ለውጥ አይመጣም። ስንቶቹ ጀግኖችና ተቃዋሚዎች አሁንም በእስርና ፍየል እየተሰቃዩ ባለበት ለውጥ መጣ ማለት ሽወዳ ነው። ውሸት። የጠፉትን እንፈልጋቸዋለን ሲል በጸጥታና ስለላ ስራ ወያኔን ያገለገለው ሹም የሰጠው መልስ ማሾፍ እንጂ ሌላ አይደለም። የሚስተር እስር ቤቶች በትግራይም በአዲስ አበባ መኖራቸውን ሹሙ ሳያውቅ ቀርቶ ነው? መኖራቸውን እንደ አዲስ ግኝት ሲነገር የምንሰማው የወቅቱ ዋና ቅራኔ በህዝብና በአገዛዙ መሃል ያለው ነው። የማይታረቅ ቅራኔ። ወያኔ ኢህአዴግ ካልተወገደ የኢትዮጵያ ችግር መፍትሄ አያገኝም። ይህንን በመካድ ሌሎች ወቅታዊ ትኩረቶችን ሊሰጡ ለሚሹት ሁሉ ጆሮ መስጠት የለብንም። የአማራን ችግር በአዴን ወይም አዴፓ ተብየው የኦሮሞን ችግር ኦዴድ ወይም ኦዴፓ በሉኝ ባዩ የደቡቡን ህዝብ ችግር ያው ተለጣፊዎቹ የኢትዮጵያን ችግር ደግሞ ወያኔ ኢህአዴግ ሊፈቱ የሚችሉ አይደሉም። በመሆኑም ዋናው ግዳጃችን ወያኔ ኢህአዴግን ማስወገድ ብቻ ነው። ይህን በመረዳት ለሹሞቹ ድጋፍ እና ጭብጨባ አሰሚ የሆኑ ዜጎች እንዲነቁና ግዳጃቸውን እንዳይዘነጉ ማሳሰብ እንፈልጋለን። የህዝብ ወገኖችና ታጋዮች ጥግ ይዘው የጭቆናው አካልና የለየላቸው ቅጥረኞች በሀገር ሲፈነጩ ማየት መቼም የምጸት ምጸት መሆኑ የሚካድ አይደለም። ስንቶቹ ጀግኖችና ለሀገር የታገሉ ኩሩ ዜጎች በእስር እየማቀቁ ወንጀለኞች፣ ቀይ ሽብርተኞች፣ ነፍሰ ገዳዮችና ባንዳዎች የክብር እንግዳ ተብለው ሲሽሞነሞኑ ማየትም አሰቃቂ ነው። ሽፈራው ሽጉጤ፣ ኃይለ ማርያም ደሳለኝ፣ ሌንጮ ለታ፣ ካሳ ከበደ፣ ሹሞቹና መሰሎቹ ሁሉ የትላንትና ወያኔዎች የዛሬ ኢህአዴግን አስቀጣዮች ስንቱ ለህዝብ ደም ተጠያቂ የኢትዮጵያ ጣላቶች በነጻነት በአገራችን ሲፈነጩባት ማየት ይዘገንናል። ኢሳያስ አፈወርቂ በጎንደር ደግሞ ከሁሉም በላይ ነው። ታሪክን መርሳት ኢትዮጵያን መጉዳት መሆኑም ገለጻ አያሻው። ላይነሱ አከርካሪ አጥንታቸውን ሰብረነዋል ብለው ወያኔም ሻቢያም የፎከሩብንን ድንብርብሩ በወጣ ይቅርታና ሰላም ሰበካ ሊያስረሱን አይገባም። የወጋ ቢረሳ የተወጋ ይረሳ ነው። እነሱ ፍቅርና ይቅርታ ብለው ሃይማኖታዊ ሰበካ ቢረጩብን መርሳታችንና ይቅር ማለታችን ስለሚጠቅማቸውና ወንጀላቸውና ግፋቸውን ለመቀጠል ስለሚያመቻቸው ብቻ ነው። ይህንን መገንዘብ ግዴታችን ነው። ዋናው ግዳጃችን ወያኔ ኢህአዴግን መጣል ማስወገድ ብቻ ነው። ይህንን አንርሳ፣ አንደናገርላቸው፣ አንተኛላቸው። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት ያሸንፋል። ሁሉም የፖለቲካ እስረኞች ይፈቱ።
I'm not going to be able to do that.